ከኮቪድ-19 ጋር ተያይዞ ብዙዎች ሥራ አቋርጠው በቤታቸው መቀመጥ ተገደዋል። ይህ አጋጣሚ የፈጠረው ሰፊ የማስተዋያ ሰዓት ሰዎች የተለያዩ አማራጮችን እንዲያጤኑና ፊታቸውን ወደ ዲጂታሉ ዓለም እንዲያዞሩ ያደረጋቸው ነው። ብዙ ኢትዮጵያውያንም የዩቲዩብ ገጽ በመክፈት የተለያዩ የቤት ውስጥ ሙያዎች፣ ዜናዎች፣ ቀልዶች የመሳሰሉትን ነገሮች ለተመልካቾች እያቀረቡ ይገኛሉ። ኤደን ገረመ በዚህ በአሜሪካ ሀገር የመረጃ ቴክኖሎጂ ባለሙያ የሆነውንና የኢቫንጋርድ ቴክ መስራች አድኛ በቀለ ጋር የዩቲዩብ ቢዝነስ ወይም ንግድን በተመለከተ ሰፋ ያለ ቆይታ አድርጋለች። እንደሚከተለው ይቀርባል።
የዩቲዩብ ቢዝነስ ማለት ወይም ደግሞ ኤኒ ኢንተርኔት ላይ ያሉ በአብዛኛው አድ ማስታወቂያ ላይ መሰረት ያደረጉ ቢዝነሶች እንዴት ነው የሚሰሩት? ትኩረት ነው የሚገዛው የሚሸጠው ዩቲዩብ ላይ የሚሆን ሌሎች ዌብሳይቶች ላይ እና ዛሬ ዩቲዩብ ላይ አንድ የአበሻን ትኩረት መያዝ ከፈለገ ዩቲዩብ የአበሻ ኮንተንት ክሬተር ይፈልጋል። ያንን ኮንተንት ክሬት የሚያደረገው ሰውዬ ስራው ምንድን ነው? የተጠቃሚውን ትኩረት መያዝ ነው። ሰው ድራማ ለማየት ቢሄድ አሁን ዩቲዩብ ያንችን ትኩረት ስላየ ሲን ማስታወቂያ ወይም ደግሞ የናይኪ ማስታወቂያ ያሳይሻል። ያኔ እነ ናይኪን ቻርጅ ያደርጋል ፌስቡክ ወይም ዩቲዩብ። እነሱን ምሳሌ ለአንድ ሺህ ሰው የናይኪን ማስታወቂያ ላሳየን ብሎ 10 ብር ቻርጅ ካደረገ ከዛች 10 ብር ውስጥ 66.6%ን ለኮንተንት ክሪኤተሩ ድራማ ሰራተኛው ያካፍላል። ያቺ 66% ተጠራቅማ እንግዲህ ገቢ ትሆናለች። ብዙ ተመልካች ባለሽ ቁጥር ብዙ ይከፈልሻል ማለት ነው። እና ቢዝነሱ ይኸው ነው። ለመጀመር እንዳልኩሽ ኮንተንት ክሪኤተር መሆን ነው። በቃ
ዩቲዩብ ላይ ህዝብ እንዲያየው የሚፈልጉት ለሰዎች ማቅረብ የሚፈልጉት ሀሳብ ያላቸው ሰዎች እንዴት ነው ይህንን መጀመር የሚችሉት?
ቪዲዮሽን አፕሎድ አድርገሽ ዩቲዩብ ላይ ለማስቀመጥ ዩቲዩብ ቻርጅ የሚያደርግሽ ነገር የለም። አካውንት ዩቲዩብ ላይ መፍጠር ነፃ ነው። ማንም ሰው ኮንተንት ክሬተር ሆኖ መመዝገብ ይችላል። ከዛም አፕሎድ ማድረግ ይችላል። አይፎን ላይ ወይም ጋላክሲ ላይ ያሉት ካሜራዎች በጣም በቂ ናቸው ለዩቲዩብ ላይ ላሉት ቪዲዮ መስሪያዎች። እና ኮንተንቱን አፕሎድ ካደረግሽ በኋላ ግን ለዩቲዩብ እኔ ቪዲዮዎች ላይ ማስታወቂያዎችን አሳይና ገቢውን ታካፍለኛለህ ብለሽ ኦን ኤንድ ኦፍ ታደርጊያት በተን አለች። እና ያችን በተን ኦን ስታደርጊ ዩቲዩብ ያንቺ ቪዲዮዎች ላይ ማስታወቂያ ማሳየት ይጀምራል። ከዛ ከዛ ማስታወቂያዎች ለአንቺ ገቢውን ሼር ያደርግሻል። ቻሌንጁ ቢዝነሱን ጆይን ማድረጉ አይደለም። ዋናው ቻሌንጅ የሚያይልሽን ሰው ማግኘቱ ነው። ምናልባት አንድ የመጣናት ነገር ዩቲዩብ ሲከፍልሽ ወደ ባንክ አካውንትሽ ነው የሚልክልሽ እና ቱን ክፍያ ለመቀበል የምትቀብጭበት ክሬዲት ካርድ ወይም ባንክ አካውንት ያስፈልግሻል። እዚህ አሜሪካ ውስጥ ያለ ወይም የኦንላይን ትራንስፈር የሚያደርግ ሀገር ውስጥ እና ብዙ ጊዜ ከኢትዮጵያ ያለ ሰው የሚቸገረው ያቺን ገንዘቡን መቀበያ አካውንት ስለሌላቸው ክሬዲት ካርድ ከኢትዮጵያ ያስቸግራል።
አብዛኛውን ጊዜ የዩቲዩብ ቪዲዮዎች ስናይ ይዘቱን የሚያቀርቡት ሰዎች ሰብስክራይብ አድርጉ ሲሉ ይደመጣል። ይሄ ምን ማለት ነው?
ሰብስክራይብ ስታደርጊ ዩቲዩብ ላይ ምን ማለት ነው? ለዩቲዩብ ይሄኛው ቻናል የሚሰራውን ወድጀዋለሁ እና ሌላ ቪዲዮ ሲሰራ እንደ ማስታወሻ ነገር ስልኬ ላይ ላክልኝና ሄደ ይሄው ብለህ አስታውሰኝ ብሎ መስታወቂያ እንዲላክለት ፍቃድ መስጠት ማለት ነው ሰብስክራይብ ማለት። ይሄ ማለት ምንድን ነው? ጋሚ ድጋሚ ዩቲዩብ ቪዲዮ የሚያወጡ ሰዎች ሰብስክራይበር ካላቸው አንድ ቪዲዮ ሲያወጡ ለምሳሌ 1000 ሰብስክራይበር ካላቸው አንድ ቪዲዮ ሲያወጡ ለአንድ ሺዎቹም ያው ቪዲዮ አውጥቷል የሚል ማስታወቂያ ዩቲዩብ ስለሚልክላቸው ወደ ቻናሉ ተመልሰሽ የሚሄድሽን ይጨምረዋል።
ገቢን በተመለከተ ደግሞ እናውራ። ዩቲዩብ ላይ ቪዲዮ የሚጭኑ ሰዎች በአማካኝ በሳምንት ወይም በወር ምን ያህል ሊያገኙ ይችላሉ?
ለምሳሌ የዩቲዩብ ቻናሉ ተመልካቾቹ ያሉት አሜሪካ ውስጥ ከሆነ እና የዩቲዩብ ቻናሉ ኦነር ተመልካቾቹ ያሉት ኢትዮጵያ ውስጥ ከሆነ አንድ አይነት የሆነ ተመልካች ቢኖረውን ቪዲዮ የሚሰራው ብር የተለያየ። ለምሳሌ 10,000 ተመልካች ያለው አንድ ቪዲዮ ከኢትዮጵያ ከሆነ የታየው በ1,000 ስታካፋፊው ከኢትዮጵያ ቪወር ሲከፍ የሚያገኘው የሆነ 6 ብር ከ66 ሳንቲም ነገር ነው በዶላር ኢትዮጵያ ውስጥ ያለ። እዚህ ሀገር ደግሞ በአማካይ $5 ነው የሚከፈለው። አካል 10,000 ተመልካች ኖሮት አንድ ሰው መስራት የሚችለው ማክሲመም እንግዲህ አሜሪካ ውስጥ እንኳን ቢታይለ 30 ምናምን ብር ነው። አብዛኛው ሚሊየንስ የሚሆኑት ዩቲዩብ ላይ ያሉ ቪዲዮ ያላቸው ሰዎች 10,000 ቪውም የላቸው። አማካይ ካልሽኝ በጣም ትንሽ ነው። ስለዚህ 100 ብር ለመስራት መቶ ሲዲኤም ያስፈልግሻል ማለት ነው። ቢያንስ መቶ ሺህ ነገር ቢያስፈልግሻል። መቶ ሺህ ተመልካች የማገኝበት ቪዲዮ በየወሩ መፍጠር ይችላል ወይ የሚለውን አስበሽ መቶ ብር መስራት ይቻላል። ቀላል ነገር አለ። ያን ያህል ትልቅ ኢንካም ያለው ነገር ለመሆን በየቀኑ በየሁለት ቀኑ የሚያወጣው ቪዲዮ የሚታይ ከሆነ ነው በጣም ገቢ ያለው እንጂ በአብዛኛው ሰው መቶ ዶላር ወይም ከዛ በታች ነው የሚሰራው።
አሁን ደግሞ ከዩቲዩብ ተመልካቾች አኳያ እንነጋገር እና ዩቲዩብ ላይ አንዳንድ ጊዜ ተመልካቾች በፊት ገጹ ላይ ያለው ማስታወቂያ እና ከፍቶ ሲመለከቱት ያለው ይዘት ከርዕሱም ሆነ ከምስሉ ጋር ተመሳሳይ እንዳልሆነ ያነሳሉ። ይህን በተመለከተ ተመልካቾች ምን ማወቅ አለባቸው?
ተመልካቹ የማይጠቅም ኮንተንት ርዕሱ ሊሆን ተሸውደው ሊሆን ይችላል፣ ወይም ደግሞ ይቺ ተምኔል ሚስ ትባላለች፣ ወይም ዩቲዩብ ስትገፍች ፊትለፊት ላይ የምትታየው ምስል የለችም። የቪዲዮ ምስል ኋላ በሚቀመጠው ምስል ተሸውደው ሊሆን ይችላል፣ ወይም በተለያየ ምክንያት ተሸውደው ሊሆን ይችላል። ሰው ትኩረቱን ያባክናል እንደዚህ አይነት ሶሻል ሚዲያዎች ሰርቪስ ላይም ወይም ዩቲዩብን ጨምሮ ማለት ነው። ሰው ምናልባት ሰው መጠንቀቅ ያለበት ያው አላስፈላጊ የሆነ ቪዲዮ ላይ ይህን መተካት የማይቻል ትኩረቴን እያባከንኩ ነው ወይስ አይደለም የሚለውን ማሰብ አለበት። ሰው ዋናው ትልቁ ነገር ሰው ማሰብ ያለበት እሱ ነው። ከዛ ውጭ ደግሞ አሁን የኢትዮጵያም ችግር ነው የሌላውም ዓለም ችግር ነው። እዚህ አሁን አሜሪካ ሀገር ውስጥም 2006 ላይ ሲክስቲን ላይ ተነዋል፣ 2020 ላይ ተነዋል። ኢትዮጵያ ውስጥ አሁንም የምናየው ነው። እነዚህ ዩቲዩብ ላይ ያሉ ኮንተንት ክሬተሮች አንዳንዶቹ፣ ሁሉም አይደሉም፣ በጣም አንዳንዶቹ የሚያተኩሩት እንዴት ነው ብር መስራት የሚችለው የሚለው ላይ ብቻ ነው እንጂ የእኔ ቪዲዮ ምን አይነት ውጤት ያመጣል ለተመልካቹ ለህዝቡ ምናምን የሚለውን አያስቡም። ብዙ ብር እስካመጣልኝ ድረስ እኔ ምን አገባኝ የሚል አቲቲዩድ ያላቸው የዩቲዩብ ቻናሎች አሉ። ከውስጥም እንደዚሁ አንድንገር ምንም የሚያቃቸው ቪዲዮ በማስቀመጥ እነሱ ሙሉ ትኩረታቸው ብር መስራት ላይ የሆኑ ሰዎች አሉ። ለእነዚህ ያንቺን የተገደበ ትኩረት ሰጥተሽ ለእነሱ ብር መስ እንዲሰሩ ማድረግ ማለት ሁለት የመሸነፍ ማለት ነው። እና ቪዲዮን ስቲዲዮ ብሎ ማየት ራሱ ያንን ዩቲዩብ ባለቤት መሸለም ማለት ነው። ምክንያቱም እናንተ ትኩረት ነው ብር የሚጠራው ያ ሰውዬ። እና ላለመሸለም የዚህ ሰውዬ አላማ ምንድን ነው እስቲ ብሎ ጠይቆ መጀመሪያ ቪዲዮውን ከማየቱ በፊት እስቲ አይቼ ወስናለሁ ካላችሁ ከታለና ከታየ ቪዲዮው አንድ የሸልማችሁ ይዛል ብሩን እንዲያገኝ አድርጋችሁ ይዛል። ከዛ በኋላ ያለው ነገር በረታታዋል እንጂ ምንም አይጎዳውም።
ዩቲዩብስ በገጹ ላይ የሚጫኑትን ቪዲዮዎች በተመለከተ ያለው ህግ ምን ይመስላል? ህግ አለው ወይስ?
በተወሰነ ደረጃ ህግ አለው። ዩቲዩብ እንግዲህ ያው ራሱ ኮርፖሬሽን ነው፣ አንድ ካምፓኒ ነው እና በሀገሪቷ ህግ አይደለም የሚመራው። ዩቲዩብ ራሱ በራሱ ኮርፖሬሽን ህግ ነው የሚመራው እና የራሳቸው የማይፈቅዷቸው ኮንተንቶች አሉ። የእርቃን ቪዲዮ ማይቀመጥ መድረግ ትልቁ የሚከላከሉት ነገር እሱን ነው። ዘረኝነት የሆነ ኮንተንትን ደግሞ እንዳይቀመጥ በግልጽ ዘረኝነት እንትናን ዘረኝ አጥፋው እንትናን አጥፋው የሚል ወሬ እንዳይቀመጥ ህጋቸው ላይ አለ። የውሸት ኢንፎርሜሽንን ለምሳሌ እንዳይቀመጡ ተከለከሏቸው ነገሮች ናቸው። ግን አሁን ችግሩ ምንድን ነው መሰለሽ? የእውነት ይሄንን ተግባራዊ ለማድረግ ስትመጪ ለምሳሌ የውሸት ኢንፎርሜሽን ማስቀመጥ አትችልም ሲባል መጀመሪያ የትኛው ነው እውነት የትኛው ነው ውሸት የሚለውን ራሱ ለይቶ ማወቁ በጣም ከባድ ነው። ከዩቲዩብ አንጻር እዚህም ሀገር የምናየው ነው። ፖለቲካ ላይ አንድ ኢንፎርሜሽን ይቀመጥና ዩቲዩብ ላይ አንደኛ ወገን ልክ ነው ይላል፣ አንደኛ ወገን ስህተት ነው ይላል። እርግጠኛ የሆነ እውነት እርግጠኛ የሆነ ውሸት ስላልሆነ ዩቲዩብ ላይ ያሉ እነዚህንን ፖሊሲ አስተግባሪ ሰዎች የሚወስዱት የራሳቸው ዳኝነት ነው የሚወስነው ብዙ ጊዜ እንጂ ግልጽ የሆነ መስመር የለም።
ዩቲዩብ በገጹ ላይ የሚጫኑትን ቪዲዮዎች ይዘት በተመለከተ ያለው ህግ እስኪ ምን ይመስላል?
ምናልባት ያላለው ነገር ምንድን ነው መሰለሽ፣ አሁን ከኮቪድ ጋር ተያይዞ ብዙ ሰው ወደዚህ ነገር እየገባ ነው። ቅድም እንዳልኩት ብር መስራቱ እዚህ ነገር ላይ ቀላል አይደለ ብለን አውርተናል። በአጠቃላይ የቴክኖሎጂ ዓለም ውስጥ የሚደረግ ጉዞ ወደፊት ወደዛ ስለሆነ የሚሄደው ይሄ ዩቲዩብ ላይ ቻናል ፈጥሮ ዩቲዩብን ቪዲዮን ኤዲት አድርጎ ባንክን ከዩቲዩብ ጋር ማገናኘት ምናምን በትንሽ ደረጃም ቢሆን ወደ ዲጂታል ዓለም የሚደረግ ጉዞ ነው። በሁሉም ሰው በተቻለ መጠን ብር ቢሰራበትም ባይሰራበትም ዩቲዩብ እንዴት ነው የሚሰራው? ምን ባደርግ ነው ብር መስራት የሚችለው? ምን ኢምፕሩቭ ማድረግ ይችላለሁ? ዩቲዩብ ቪዲዮ አፕሎድ ለማድረግ እንዴት ነው ኤዲት የማደርገው? ለጣሶ ኪሳለ እንዴ ብሎ የሚለውን ነገር ቢለማመድ ቀጥ ያለው ለዲጂታል ዓለም ይቀላቀላል። አሁን ገና እኛ ከዲጂታል ዓለም ውጭ ነን። ለኛ ኮሚኒቲ እንዴት ለኛ ኮሚኒቲ ማለት ነው ፈጣሪ በመሆን አፕሎድ የሚያደርጉ ምናምን በመሆን መቀላቀል በጣም ቫልዩ አለው። በጣም ጥቅም ያለው ነገር ነው። የሞከራቸው አላችሁ ሰዎች በርቱም አማት ሞክሩ ሰዎች ደግሞ ምንም ምክንያት የላችሁም ላለመሞከርና ወይ ዩቲዩብ ቻናል ተጠራሩ ወይ ፕሮግራሚንግ አጥኑና ወስደት መስራት ተማሩ ብቻ ወደ ዲጂታል ዓለም ጉዞ ሁሉም መጀመር አለበት። ሁሉም ሰው
በጣም ነው የማመሰግነው አዱኛ እንግዲህ
እንትን ይያለው
ዋሽንግተን ዘ ፖይንት